The Voice of America. በኢትዮጵያ ላይ የታወጀው ያስቸኳይ ጊዜ ሁኔታ አስፈላጊ ያልነበረና ገዢው ፓርቲ በብዙ አመታት ውስጥ የፈጠራቸው በውስጡም የተፈጠሩትን ችግሮች ለማስታገስ እንደ ዘዴ የተጠቀመበት ነው ይላሉ ናቸው ተቃዋሚዎች። ስለሆነ አባተ የሶስት ተቃዋሚ ፓርቲ መሪዎችን አናግሯል። የሰማያዊ ፓርቲው ሊቀመንበር አቶ ይልቃል ጌትነት፣ መኢአድ ምክትል ፕሬዝዳንት አቶ ሙሉጌታ አበበና የአረና ትግራይ የህዝብ ግንኙነት ኃላፊ አቶ አንዶም ገረስላሴ ናቸው እንግዶቻችን። መስመር ለሰለሞን።
አመሰግናለሁ አዲሱ። ይህ የአስቸኳይ ጊዜ አዋጅና የአፈጻጸም መመሪያው መሰረታዊ የሆኑና በሕገ መንግሥቱ የተደነገጉ ዴሞክራሲያዊ መብቶችን እስከ 6 ወር ለሚደርስ ጊዜ ያቋረጠ ነው። ቀደም ሲልም በተደጋጋሚ እንደተገለጸው በዚህ የአስቸኳይ ጊዜ ሁኔታ ውስጥ የገደብ እርምጃዎቹ የመጀመሪያ ተጋላጭ ከህዝቡ ጀርባ ተቃዋሚ የፖለቲካ እንቅስቃሴዎች ናቸው፣ ሰላማዊ የሆኑትም ያልሆኑትም። እናም እነዚያ ፓርቲዎች ለመሆኑ ይህንን አዋጅና መመሪያውን እንዴት ነው የሚገመግሟቸው? ከሰማያዊ ፓርቲ ሊቀመንበር ከአቶ ይልቃል ጌትነት ልጀምር።
የአስቸኳይ ጊዜ አዋጁ በአጠቃላይ እንዳየሁት የኢትዮጵያን ሁኔታ ከድጡ ወደ ማጡ የሚባለውን የሚያደርግ ነገር ነው። ከዚህ ወደ ጊዜ ኢትዮጵያ እንግዲህ ከ99.6% ወደ 100%፣ ከ100% ደግሞ በእያንዳንዱ ቀን በፊት ጋዜጠኛ ታሰረ፣ ተሰደደ፣ የፖለቲካው ምህዳር ጠበበ እያልን ነበር። አሁን ላለፈው አንድ አመት ያህል በየቀኑ ሰው ሲሞትና በቁጥር ስንጣላ ቆየን። አሁን መጨረሻ ላይ ደግሞ ኢትዮጵያ ወደ አስቸኳይ ጊዜ አዋጅ ተቀይሮ በአጠቃላይ ህገ መንግስት የሚባለው የሰብአዊና የዲሞክራሲያዊ መብቶችን ሁሉ ጭልጥ አድርጎ ወደ ወታደራዊ አገዛዝ ገብታለች። ለኢትዮጵያ ለሀገራችንም ሆነ ለራሱ ለገዢ ፓርቲ የማይበጅና መጨረሻው ነው ደማናውቀው ውጥንቅጥ የሚወስድ ነገር ሆኖ ነው ያገኘሁት። አጠቃላይ
ወታደራዊ አገዛዝ የሚሉት የኮማንድ ፖስቱ ዋና ጽህፈት ቤት ወይም ሴክሬታሪያቱ መከላከያ ሚኒስቴር ስለሆነ ነው ወይስ ሌላ ይህንን የሚገልጹበት ሀሳብ አለሁት?
አዎ እሱ የማስፈጸሙ ነገር ነው። ነገር ግን ህዝቡ ዝርዝሩ አጠቃላይ ህገ መንግስቱን የሚጥስ ነው። እንደተባለው በህግ የመተርጎም ስልጣን ፍርድ ቤት የነበረውን ሰዎች ያለ ፍርድ ቤት ትእዛዝ መያዝ እንደሌለባቸው የሚያዘዘውን ነገር የሰዎች ሰብአዊና ዲሞክራሲያዊ መብቶች የሚጠብቁትን ነገሮች ሁሉ ሰዎች ሀሳባቸውን የመግለጽ መብታቸውን፣ የፈለጉትን ሚዲያ የመከታተል መብታቸውን፣ ያለ ሳንሱር ሀሳባቸውን የማሰራጨት መብታቸውን ሁሉ በሙሉ ገድቦ ማንንም ሰው ለማሰር፣ በማንም ሰው ላይ እርምጃ ለመውሰድ፣ የሰውንም የመንቀሳቀስ መብቱን ለመግፈፍ ሁሉንም ነገር የሰጠ እና ለወታደሩና ለመከላከያው የሰጠ በኮማንድ ፖስት የሚመራ ሆኖ ነው የተገኘው እና በአጠቃላይ የህግ ፕሮሰስ የነበረውን ነገር ሁሉ በአጠቃላይ በዚህ አዋጅ መሰረት ተንደዋል ማለት ነው እና መሰረታዊ የሆኑ በህገ መንግስትም የተደነገጉ ኢትዮጵያም በዓለም አቀፍ የሰብአዊ መብት ድንጋጌ የተቀበላቻቸውን መብቶች ሁሉ የጣሰ ነገር ግን ያንን ለማድረግ የሚያስችል አስቸኳይ ነገር የለም። አሁን እንደምናየው የሚታሰሩ ሰዎች ሁሉ ከየቤታቸው እየተለቀሙ ነው። በሀገር ውስጥ ሰው ይንቀሳቀሳል። ነገር ግን መንግስትን ተቃውመው ቅሬታቸውን የሚያቀርቡ በመንግስት ላይ ያላቸውን ቅሬታ ለመፍጠር ደግሞ ከመንግስት ጋር ግንኙነት አላቸው የሚሏቸው ተቋማት ላይ የተወሰዱ እርምጃዎች እንዳሉ በግልጽ እናውቃለን። ይህን ለማድረግ ከፖሊስም ከአካባቢ ወታደርም አልፎ የአስቸኳይ ጊዜ አዋጅ አሳውጆ ይህንን የሚያስደርግ ነባራዊ ሁኔታ አይታየኝም። ስለዚህ በአጠቃላይ ኢትዮጵያ የቁልቁለት መንገድ መጀመሯን ነው የሚያሳየኝ።
ባለፉት 2 ዓመታት በተለይ ደግሞ ባለፉ ጥቂት ወራት ውስጥ የተቃውሞ እንቅስቃሴ እየሰፋ መገለጫውም ከሰላማዊ ወደ አመጽና ሁከትነት እየተለወጠ የሰው ሕይወት በብዛት ሲጠፋ ታይቷል። ንብረቶችና የማምረቻ ተቋማትን በእሳት ሲያያዙና ሲወድሙም ተስተውለዋል። መንግስትም እነዚህን ሁኔታዎች ለማረጋጋትና ስርዓት ለመመለስ በሚል እንደሆነ እርምጃዎችን የወሰደው ተናግሯል። እና ያለውን ሁኔታ ግምት ውስጥ በማስገባት የመንግስቱ አቋም አግባብ ነው ብለው ያስቡ ይሆን ብያቸው ነበር አቶ ይልቃል ጌትነትን። ሁኔታዎችን የፈጠረው ለተራዘመ ጊዜ የተካሄደው አፈና ነው ብለውኛል አቶ ይልቃል። ለመሆኑ ምን አዲስ ነገር ተፈጠረና ብለውኛል ስለ አስቸኳይ ጊዜ ሁኔታው ሲናገሩ?
የተለየ ነገር ሆኖ አላገኘሁትም። እውነቱን ለመናገር አዋጁ ከመታወጁም በፊት ሰዎች ይታሰራሉ፣ ሰዎች ይሞታሉ። አሁን ያልተረጋገጡ ዳታዎች ይሁን እንጂ አጠቃላይ በኦሮሚያም በአማራ ክልልም በተለያየ ጊዜ የሚሞቱ ሰዎች ቁጥር በተለያየ ቦታ ወደ 500 ደርሷል ነው የሚባለው። ስለዚህ በጅምላ ሰዎች ይታሰራሉ፣ እንቅስቃሴያቸው ይገታል። ማንኛውም የአካባቢ ወታደር የፈለገውን ሰው እየገደለ ምንም አይነት ተጠያቂነት እስካሁን ድረስ አላየንም። ይሄ አዋጅ በመታወጁ አሁንም ህዝብ ምንም አይነት ተስፋ እንዳያይና በመንግስት ላይ ነገሮችን ያስተካክላል ብሎ እንዳያምንና የራሱን አቋም እንዲወስድ ያደርግ እንደሆነ እንጂ መፍትሄ አይመጣም። ስለዚህ እያደረጉ ያሉት ነገር ራሳቸውን በጉልበታቸው ለመቀጠል እንደወሰኑ ያሳያል። በህዝቡም በኩል ደግሞ መሰረታዊ መፍትሄ እስካልተፈታ ድረስ መቀጠሉ አይቀርም። የኢትዮጵያ ጉዳይ አሳሳቢና ደጋግመንም እንደምንለው ለቀጠናውም ጭምር አጠቃላይ ለአፍሪካም የሰላምና የመረጋጋት ጉዳይ አሳሳቢና አስጨናቂ እንደሚሆን ይታየኛል።
የመላ ኢትዮጵያ አንድነት ድርጅት መኢአድ አዋጁን እያጠና ነው ይላል። ምክትል ፕሬዚደንቱን አቶ ሙሉጌታ አበበን አነጋግሬ ነበር።
በዚህ በአዋጁ ላይ ዝርዝር ነገሩን አይተን አቋም ለመያዝ ነው የፈለግነው። ሶሎሞን፣ አቋም ይዘን የድርጅት አቋም የሆነ ነገር ሰጥ ደስ ይለኛል።
ግን ያው እየተወያያችሁበት ነው?
አዎ፣ እየተነጋገርን ነው። ዝርዝሩን እያየነው ነው። የድርጅት አቋም አድርገን ለማውጣት ነው የፈለግነው። በሌሎቹ ላይ ግን በአባሎቻችን ዙሪያ ላይ
እስቲ ምንድን ነው በተለይ ከዚህ ከሁኔታው ጋር ተያይዞ የተፈጸመ አዲስ ነገር ካለ?
አዎ፣ ሰገን አካባቢ የሰገን ህዝቦች አቶ ግልገሎ ኮይታ የተባለው የሚያድ ከፍተኛ አመራር ነው። የሰገን ህዝቦች ማስተባባሪ ነው። ሶስተኛ ጊዜ ዛሬ ወስደው ከፍተኛ ማስጠንቀቂያ ሰጥተው ለቀውታል። እስካሁን መረጃ አላገኘንብህም፣ መግለጫ ትሰጣለህ። አዋጁን ተላልፎት እየሰራ ነው።
የአስቸኳይ ጊዜ አዋጁን
መግለጫ እየሰጠ እንዲህ እያደረግክ ነው የሚል ከፍተኛ ማስጠንቀቂያ ሰጥተው እንደለቀቁት ሪፖርት አድርጎልናል። ዛሬ
ደቡብ ውስጥ ማለት ነው።
ደቡብ ውስጥ ሰገን ህዝቦች ሙሉ ቀን እስካሁን እንደታሰረ ነው።
አማራ ማለት ነው። ዳንግላ ነው የሚሉኝ።
አማራ ክልል ዳንግላ እስካሁን እንደታሰረ ነው ያለው። ሰማም አቶ ክበር አለማየሁ ትናንት ጥቅምት 3 ነበር ቀጠሮ፣ ወደ ማረሚያ ቤት ልከውታል። ምንም የተባለ ነገር የለም። ጠፍቶ ነው የቆየው። ባይዘ ይሄ አሁን ከአሁን ጋር የተያያዘ ወይም ከአዋጁ ጋር የተያያዘ አይደለም። መታሰሩን ሳናውቅ ጠፍቶ ቤት ለቤተሰብም ለእኛም ጠፍቶ ነው የቆየው እና አሁን ነው መታሰሩን ያወቅነው። እኛ
ግን ደህንነታቸውን አይታችኋል?
አዎ፣ ባለቤቱ አግኝተዋለች። ፍርድ ቤትም ሰዎች ልከን ጥቅምት 3 አይተውታል የላክናቸው ልጆች እና ማረሚያ ቤት ተልኳል። አሁን ክሊንቶ እንደተላከ ዞን 2 እንደሚገኝ ነው ባለቤቱ ዛሬ ደውሎልኝ ነበር።
አረና ትግራይ የአስቸኳይ ጊዜ አዋጁ ለኢትዮጵያ ችግር መፍትሄ አይሰጥም ይላል። እንዲያውም መንግስት በውጪ ከተፈጠሩበት ችግሮችና በውስጡም ካሉበት ሽኩቻዎች ፓርቲው ትንፋሽ ለመግዛት የወሰደው እርምጃ ነው የሚል እምነት እንዳላቸው የፓርቲው የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ማምሻውን ገልጸውልኛል።
የአስቸኳይ ጊዜ አዋጁ በኢትዮጵያ ተከስቶ ያለው ፖለቲካዊ ሁኔታ መንግስት ያረጋግልኛል ብሎ የወሰደው እርምጃ ነው። ያው ይሄ ግን እንደ መፍትሄ መሆን ያለበት ፓርቲዎች እና ሌሎች የሚመለከታቸው አካላት አሰባስቦ ለውይይት አቅርቦ አደራድሮ መፍትሄ ማበጀት ከኢትዮጵያውያን ከሁሉም ጥያቄ ከሚጠይቁ ኢትዮጵያውያን በሙሉ አሰባስቦ ለመፍትሄ መቅረብ ያስፈልግ ነበር። ያው መንግስት እንደ መፍትሄ የወሰደው የኃይል እርምጃ የአስቸኳይ ጊዜ አዋጅ ማወጅ ነው። ይሄ ደግሞ ጊዜያዊ እንጂ ዘላቂ መፍትሄ ሊሆን አይችልም፣ ሊያመጣም አይችልም። ስለዚህ መሆን ያለበት ማንኛውም ኢትዮጵያዊ በኢትዮጵያ ፖለቲክስ ያገባኛል የሚል ወይም ተሳትፎ ያለው በውጭም በሀገር ውስጥም ያለው ኢትዮጵያውያን ለድርድር አቅርቦ ምህዳሩም ፖለቲካ ምህዳሩም ክፍት አድርጎ አገራዊ እርቅ እንዲደረግ ነው መሆን ያለበት እና ይሄ የአስቸኳይ ጊዜ አዋጁ ለኢህአደግ እንደ ጊዜ መግዣ ወይም ማስተንፈሻ ሊሆነው ይችላል እንጂ ዘላቂ መፍትሄ ሊያመጣ አይችልም።
አቶ አንዶም፣ ለመሆኑ እናንተ እንደ ተቃዋሚ ፓርቲ ትግራይም ውስጥ ይሁን ሌሎች አካባቢዎች ቢሮ ካሏችሁ ይሄ የአስቸኳይ ጊዜ አዋጅ ከወጣ ወዲህ እንዴት ነው የምትንቀሳቀሱት? ክፍት ናቸው? የእናንተ ሰዎች ጓዶቻችሁ በሰላም መንቀሳቀስ ይችላሉ? የቀድሞ የወትሮ ስራችሁን በአግባቡ ማከናወን ትችላላችሁ?
ያው እስካሁን እንደ አረናም ደንቡም አሰራርም ግልጽ እስከሚሆን ድረስ ራሳችንም ከእንቅስቃሴ ገተናል። ያው እዚህ ትግራይ ውስጥ ያለው ኃላፊነት የሚወስድ አካል ግልጽ አይደለም። ማሳወቅ ያለብን ለማን ነው? ኃላፊነት የሚወስደው አካል እስካሁን ግልጽ አይደለም እና እሱን በደንብ ይፋ በሆነ መንገድ ሲንቀሳቀስ ወይም የሚመለከተውን አካል ግልጽ እስኪሆን ድረስ ያው እስካሁን አልተንቀሳቀስንም። ከአሁን በኋላ ግን ያው ከሚመለከተው አካል ተነጋግረን ይሁን ወይም አሳውቀን ይሁን አስፈላጊው ፖለቲካ እንቅስቃሴ ለማድረግ እንሞክራለን።
የአስቸኳይ ጊዜ አዋጁ እርምጃ አፈጻጸም መመሪያ ዝርዝር የሆኑ ክልከላዎችን ከ20 በላይ ክልከላዎችን እና ተጨማሪ አስገዳጅ ሁኔታዎችንም የያዘ መመሪያ ነው እና ይህ አዋጅና መመሪያው ለአሁን ላለው የኢትዮጵያ የፖለቲካ ሁኔታ በአውንታዊም መልኩ ይሁን በአሉታዊ ገጽታው ውጤት የሚያመጣው ነገር ይኖራል የሚል ሐሳብ አሉት? መጀመሪያ ላይ ከሰጡኝ አጠቃላይ ግምገማ የተለየ መዘዝ ይኖራል ወይም በጎ ነገር ይኖራል?
እንደ መንግስት በሁለት መንገድ ሊጠቀም በቻለ እንደ ፓርቲም ልዩ ፓርቲ አንዱ በኢትዮጵያ እየታያለው የተቃውሞ እንቅስቃሴዎችን ለመግታት ይጠቅመኛል ብሎ ይሆናል። ሁለተኛው ደግሞ እንደ ድርጅትም የውስጥ ሽኩቻ የስልጣን ሽኩቻ ያለውን ለመምታትም ሊጠቀምበት ይችላል እንደ ልዩ ፓርቲ።
በራሱ መሃል ማለት ሆነው?
አዎ አዎ፣ በራሱ በፓርቲዎችና ማለት በፓርቲዎችም ውስጥ የመከፋፈል አዝማሚ ያለና ወስቶን ለማስተካከል ይጠቅመዋል ወይም ለመንካት ይጠቅመዋል ብሎ ይገመታል። ሌላ ደግሞ እነዚህ አንቀጾች ክልክላዎች የነበረውን አፈና እየተደገመ ማለት ነው። ስለዚህ ይሄ ነገር ሊያባብስ እንጂ ነገሮችን ሊያባብሱ ህብረተሰቡን ያበረበትን ጭንቅ ውጥረትም ሊያባብስ ይችላል እና እነዚህ ነገሮች ዘላቂ መፍትሄ ያመጣሉ ተብሎ አይታሰብም።
አሁን በሀገር ውስጥ እየተንቀሳቀሱ ያሉት የፖለቲካ ፓርቲዎች አንዳንዶቹ ክፍት መሆናቸውን ሲናገሩ፣ ብዙዎቹ ግን ስራቸውን ለማቀዝቀዝ መገደዳቸውን፣ በአባሎቻቸው ላይ እየተካሄደ ነው ያሉት ማሳደድ መባባሱን፣ የእስራት እርምጃዎች እየተወሰዱ መሆናቸውን፣ የበረታ ስጋትም ላይ መሆናቸውን እየገለጹ ነው። የሌሎች ፓርቲዎችም ግምገማዎችና ሐሳቦች እየተከታተልን እናሰማቸዋለን። በመንግስቱ ውስጥ የመዋቅር ለውጥ ለማምጣት የምርጫ ህጉን እስከ ማሻሻል የሚደርሱ እርምጃዎችን እንደሚወስዱ፣ ከተቃዋሚ ፓርቲዎችና ከህዝቡም ጋር ቀጥተኛ ውይይቶችን እንደሚያደርጉ ጠቅላይ ሚኒስትሩና ሌሎችም የመንግስቱ ባለስልጣናት እየተናገሩ ናቸው። ባለስልጣናትና የመንግስቱን ቃል አቀባዮች ለማግኘት ሰሞኑን በተከታታይ የምናደርጋቸው ጥረቶች ምላሽ አጥተዋል። በጥረታችን እንቀጥላለን። ማብራሪያዎቻቸውን ባገኘን ጊዜ እናሰማቸዋለን።